ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የሻሎም አለቃ ኢየሱስ ክርስቶስ ብቻ ነው በሚል ርዕስ ላይ የተመሰረተ ይሆናል። በኢሳይያስ ምዕራፍ 9 ከቁጥር 6 እስከ 8 የአምላካችን እግዚአብሔር ቃል እንዲህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና የደገፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም፣ የእግዚአብሔር ቅንዓት ይህን ያደርጋል ይላል። ውድ አድማጮች፣ ፕሬዚደንት ሬገን ለፕሬዚደንትነት የሮጡ በነበሩበት ጊዜ በአንድ የክርስቲያን መጽሔት ላይ እንዲህ የሚል ሐሳብ የሚያንጸባርቅ መልእክት ተላለፈ። የእኛን እድል ፋንታ የሚወስነው በዋይት ሐውስ የሚገባው ሰው ሳይሆን በመስቀል ላይ የተሰቀለው ኢየሱስ ነው የሚል መልእክት ያስተላለፉ ክርስቲያኖች ነበሩ። በዚያን ጊዜ ክርስቲያኖች የሚመረጠውን ሰው ማንነቱንና ሁኔታውን አስመልክቶ አጀንዳቸው እጅግ እየተጋጋለ ሐሳባቸው በፖለቲካ በተጠመደበት ወቅት የቀረበ መልእክት ነበር። ዛሬ እኛ ባለንባት ሀገር ድንቅና አስገራሚ የምህረትና የቸርነትን ሥራ እግዚአብሔር አድርጎልናል። በምድራችን ሰላም ግን የሰጠን ማን ነው? የዚህ ምክንያቱ ማን ነው? መንግሥትና በሥልጣን ላይ የተቀመጡ ሰዎች በደል ያደረሱባቸው ውድ ወገኖቼ፣ ከሀገራቸው የተሰደዱ፣ ንብረታቸውንና የንግድ ቦታቸውን በግፍና በዘዴ የተነጠቁ፣ ጥላቻና ክፋት በሚነዳው ፍርሃት ባልሰሩት ሰዎች እንዲመረመሩ እየተሰቃዩ እየተገረፉ የማያውቁትን ምስጢር እንዲያወጡ እየተደረጉ የተገደሉት ሰዎችንና የቤተሰቦቻቸውን እንባና ለቅሶ ያየና የሰማ ማን ነው? ወደ ማን ነው የነዚህ የችግረኞች ጩኸት የደረሰው? ማን ነው ችግራቸውን ሰምቶ በርህራሄ ለሕዝቡ የደረሰው? በስልክ መስመር የማይተላለፈውን ልመና ሰምቶ ይህን ሰምቼ ዝም አልልም በማለት ከመንበረ ሥልጣኑ ለሕዝባችን የደረሰለት ስሙ ልዑል እግዚአብሔር ነው። እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በምክሩና በጥበቡ ወደር የማይገኝለት። እግዚአብሔር ነው በምድራችን ላይ ደግ ነገር እንድንሰማ ምክንያት የሆነን። የሀገራችን ሕዝብ ያዘነውን ሐዘን ሰው ሊሰማው አይችልም። በእስር ቤትና ማንም በማይደርስበት ድብቅና ጨለማ ቦታ የተሰቃዩ የሰዎችን ሰቆቃ ያየውና የሰማው በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም የተባለው እኔን እናንተን የሰው ልጆችን ሁሉ የሚቆጣጠረው የሰማይና የምድር ጌታ ልዑል እግዚአብሔር ነው። በምድር ሁሉ በየቤቱ በየመስሪያ ቤቱ በየመንደሩ የደረሰውን ጩኸትና ልመና ለቅሶ ቀንና ጨለማ ሳያግደው ይህንን ሁሉ ለማየት የሚችል የማንቀላፋው እግዚአብሔር ብቻ ነው። ሰዎች የጎበኛቸውን አምላክ ሳያመልኩ ለእርሱ ክብር ሳይሰጡ ሲቀር ትልቅ መንፈሳዊ ኪሳራ ይመጣል። በሀገራቸው ነፃነት ሲታወጅ ከበሮ እየመቱ ቤተ ክርስቲያን ሄደው እግዚአብሔርን የሚያመሰግኑበትን ቀን አደባባይ የወጡ የጨፈሩ በጭፈራና በፈንጠዝኛቸው ያወደሷቸው ባለሥልጣኖቻቸው መከራ ያመጡባቸው መሪዎች እንዳሉ እናውቃለን። ሰዎች ከሀገራቸው የተሰደዱ ለመንግስቶቻቸው ለመሪዎቻቸው ምንም በደልና ችግር ያላመጡ መሪዎቻቸው ጨካኝ ሆኑባቸው አምላክ በስልጣኑ የፈጠረው የሰውነታቸው እንኳን ኦርጋናቸው ለአረብ አገሮች ቱጃሮች እንዲሸጥ እንዳሮጌዶንያ ያለ እንኳን ሰውነታቸውን ሳይሰፉት ሬሳቸውን በሜዳ ላይ የጣሉ የተንገላቱት ሰዎች ሁሉ ትዝታ የሚረሳ አይደለም። ውድ ወገኖቼ በኢትዮጵያ ህዝብ ላይም ሆነ በሰው ላይ የደረሰውን ሰቆቃና መከራ ከሰው የሚያንከባልል ስሙ ኢየሱስ ክርስቶስ የሚባለው የሰላም አለቃ ነው የተባለው ጌታ ብቻ ነው። መሪዎችም አመራራቸው የሚሰምረላቸው ተመሪዎችም የሚሰጠው አመራር ዘላቂ መፍትሄ ሆኖ እንዲቀጥልላቸው የሚያደርገው የሰላሙ አለቃ ኢየሱስ ክርስቶስ ጌታ ሲከበር ሲወደስ ብቻ እንደሆነ ልናስተውል ይገባል። ዳዊት ጎልያድን የጣለው በተጠራ አልነበረም። በወንጭፉ አይነትና ባወነጫጭፉ ስልትና ብስለት አልነበረም። ዳዊት ጎልያድን የጣለው በጀግንነቱ አይደለም። ዳዊት ሰልፍ የጦር ሜዳ ስልት አዋቂ ስለሆነ አይደለም ጎልያድን እንደዛፍ የገነደሰው። ዳዊት ጎልያድን ሲገዳደረው ያለው ቃል ይህ ነው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለው። አንደኛ ሳሙኤል 17:45 ንጉሥ ዳዊት ገና ንጉሥ ከመሆኑ በፊት ከረኝነት ቦታ ተጠርቶ ለወንድሞቹ በጦር ሜዳ ሊያቀብል ባለበት በዚያን ሰዓት የብሪተኛውን የጎልያድን ጩኸትና ፉከራ እስራኤልንም ፍርሃት ተመልክቶ ታናሽነቱን ሳይመለከት እንደዛ ባለ አይነት ድፍረት ሊናገር ልቡን የሞላው የእስራኤል አምላክ ልዑል እግዚአብሔር ነው። ዳዊት ለጎልያድ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለው። ዳዊት ይህንን ቃል ሲናገር ወደ ጎልያድ ሄደው የገጠመውን ጎልያድንም በግንባሩም ጠጠሩን ያለው የወረወራትን ጠጠር ሸንቅሮ የጣለው በእግዚአብሔር ስም መሆኑ ወንጭፍና ጠጠርን እንኳን ባይዝ ጎልያድ የሚገነደስ እንዲሆን የሚያደርገውን ስም ስለተሸከመ ነው። የሰላም አለቃ የኢየሱስ ክርስቶስ ስም ጉልበትን ሁሉ ያንበረክካል። መላስ ሁሉ ጌታ የሚለው የነገስታት ንጉሥ እርሱ ብቻ ነው ይህን የሚያደርገው። መሪዎች በእብሪት በማናለብኝነት ሲፋነኑ ከጥንት ጀምሮ እኛ እንኳን በሕይወት ዘመናችን ባየነው ነገር ሁሉ ፉከራቸው ፉጨት ብቻ ሆኖ ይቀራል። ሰዎች ግን ደሃ ቢሆኑ ቆስቋላ ቢሆኑ የሚረዳቸው አጋር አጋዥ እንኳን ባይኖራቸው ይህ እግዚአብሔር የዳዊት አምላክ እረኛውን ዳዊትን በተገዳዳሪው በጎልያድ ፊት በስሙ ኃይልና ስልጣን ብርታት ሰጥቶ እንዲጋጠመው ያደረገው እግዚአብሔር ያንን ስም የሚጠሩ ሁሉ የማንበረከኩት ስም የለም። ዳዊትን በእግዚአብሔር ስም ጎልያድን ከዘረረ በኋላ ከበሮ መቾች ችግር ፈጠሩ። ዳዊትን ከሚገባው በላይ እግዚአብሔር ከሰጠው በላይ ማወደስና ማሞገስ ጀመሩ። በአንደኛ ሳሙኤል 18:7 ላይ ሴቶቹም ይላል እግዚአብሔር ቃል ሳኦል ሺህ ዳዊትም እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበር ይላል እግዚአብሔር ቃል። ሳኦል በዚያ ቦታ ላይ የገደለው ምንም የለም። ከሰራዊቱ የሰራዊቱ መሪ ሆኖ ንጉስ ሆኖ በዚያ ቦታ ቢገኝም የጎልያድን ፉከራ እየሰሙ ብርድ እንደመታቸው በጎችም ጭም ብለው ባሉበት ተቀምጠው ነበር። ነገር ግን እነዚህ ከበሮ መቾች አዳንቆ መዝፈንን የሚወዱ ናቸውና በዚህ ቦታ ላይ ሳኦል ሺ ገደለ ሲሉ አትሊስት 1000 መደበውለታልና ይህ ይለያጽናናው የሚችልም ይሁን ወይንም ደግሞ ለዘፈናቸው የሚሞላ ነገር ግን ዘፈናቸውን ሲዘፍኑ የሚያመጡትን ችግርና ኪሳራ አላስተዋሉ። ዳዊትም እልፍ አልገደለም። ነገር ግን ዳዊት እልፍ ገደለ ያሉ እየተቀባበሉ ሲዘፍኑ ነገሩ በዜማና በሙዚቃ የደመቀ ስለነበረ በሰሚዎች ልብ ውስጥ አደጋ የሚጥል ችግር ጣይ ነበር። ውድ አድማጮች፣ እነዚህ ዘፋኞች፣ እነዚህ ሴቶች በምስጋናቸው ሳውልን በማስቀደም ዳዊትን ከጎኑ በማድረግ ሳውል ያልገደለውን ሺህ ገዳይ አድርገው ሲመድቡት ዳዊትን ደግሞ በልፍ ገዳይነት አድርገው ካቡት። እንዲህ ያለ አይነት አዘማመርና እንደዚህ ያለ አይነት ዜማ ሃይፐርቦሊክ ይባላል በመጽሐፍ ቅዱስ በሊትሬቸር ጥናት እና ያጋነኑ ባጋኑ ቀኔ መቀኘት የተለመደ ቢሆንም ለሳኦል ልብ ግን እንዲህ ያለው ዘፈን የልብ ህመምና የቀናት ምክንያት እንደሆነ እናያለን። እኔ የምሰጋውና የምፈራው መሪዎችን ማክበርና ማመስገኑ አግባብነቱ ልክ ያለው መሆን አለበት የሚል እምነት አለኝ። ከላይ እንዳሳየሁት ማንም ሊክደውና ችላ ሊለው የማይችል ጉዳይ መዘንጋት የለበትም። በምድራችን ላየነው ለውጥና ለሰማነው የሰላምና የፍቅር ምዕራፍ እግዚአብሔር ምን ያህል ተመስግኗል በየቤተ ክርስቲያኑ ብለንም መጠየቅ አለብን። አንዳንድ ሰዎች አሁን በሀገራችን እየተከናወነ ያለው ሁኔታ መጽሐፍ ቅዱሴን የማነብበትን ጊዜ ወሰደብኝ፣ የጸሎት ጊዜን ወሰደብኝ እያሉ በኤክሳይትመንት በመደነቅ ነው የሚናገሩት። ይሄ እጅግ በጣም አሳሳቢ ነው። ደስታውና የዋህነቱ የሀገር ፍቅርም ሆነ የየለቱን ለማወቅ ያለው ፍላጎትና ናፍቆት እንዳለ ሆኖ ከእግዚአብሔር ጋር ያለንን ሕይወትና ኑሮ ግን መንካቱ እጅግ በጣም ትልቅ ስህተት ነው። የእግዚአብሔር ስም የተባረከ ይሁን። ጠንቀቅ ብለን ሕይወታችንን መመልከት አለብን። ትላንትና ጸሎታችንን እንባችንን ሰማልን ያልነው እግዚአብሔር ዛሬ በዙፋኑ ላይ ነው። ነገስታትና የምድር ክቡራንን ትተን እንከን በሌለበት ሰማይ ያሉ እልፍ አላፋት መላእክትና በራሳቸው አክሊል ያደረጉት ሁሉ በግንባራቸው ተደፍተው የሚሰግዱለት የሰላም አለቃ ፈጽሞ መረሳት የለበትም። ወደሱ የምንለምነውን ልመና ልናቋርጥ አይገባም። ምድራችን የሰላምን መንገድ ጀመረች እንጂ የሰላምን መንገድ አልጨረሰችም። ምድራችን የፍቅርን መንገድ ጎዳና ጀመረች እንጂ የፍቅርን ጎዳና አልጨረሰችም። በምትሄድበት በጎዳናዋ ላይ ብዙ ስርጓጉጦች ይገጥሟታል። መሪዎች በደግነት፣ በየዋህነት፣ በእግዚአብሔር ፍርሃት፣ በሕዝብ ፍቅር፣ በሀገር ፍቅር ተሞልተው የተናገሩት ተግባራዊ ሊሆን እንዲችል ብዙ የእግዚአብሔር እገዛ ያስፈልጋቸዋል። ብዙ ጸጋ ማግኘት አለባቸው። ብዙ እግዚአብሔር ከጎናቸው እንዲቆም ለእግዚአብሔር የሚመችን ነገር እንዲያደርጉ ይገባል። በዚህ ጉዳይ እኛም ኢትዮጵያውያን ሁሉ በአምላካችን በእግዚአብሔር ፊት በፍጹም ትህትና ስለ ምድራችን ስለ መሪዎቻችን መጸለይን ጀመርን እንጂ ያቋም ልናቋርጠው የምንችል አሁን በተጀመረው ነገር የአምላክን ፊት መፈለግን ቃሉን ማንበብን እግዚአብሔርን መማጠንን ልንተው የምንችልበት ሁኔታ የለም። ሲቸግረን የምንጮኸው ወደ እርሱ፣ ስንጎበኝ የምንጨፍረው በሰፊት ሲሆን የተሳከረ ሃይማኖት ያመጣብናል። ዳዊት ሲያወድሱት ልክ ነው በማለት ሳውልን በማሳነስ ራሱን በማላቅ አልተቸገረም። ጎልያድን ያሸነፈው እና እንደ ተቆረጠ ዛፍ ገንድሶ የጣለው በወንጭፍ በወረወረው ጠጠር እንዳልሆነ ያውቃል። ዳዊት በዘመኑ ሁሉ ማሸነፍ በእግዚአብሔር ስም እንጂ በሌላ በማንም ስም እንዳልሆነ ያውቃል። በመዝሙር 27 ላይ እነዚያ በሰረገላ እነዚያ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን በማለት ዳዊት ተናገረ። እንዲሁም በመዝሙር 124 ቁጥር 8 ላይ ሲናገር ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው አለ ንጉሥ ዳዊት። ክብርና ውዳሴ ለእግዚአብሔር ይሁን። ንጉሥ ዳዊት በታሪክ ውስጥ ስንመለከት ከእግዚአብሔር ቃል ሲመርቅም ሲባርክም በእግዚአብሔር ስም ይባርካል። ዳዊት የእግዚአብሔርን ስም ያገነነ፣ ለስሙ ውዳሴ የሚሰጥ፣ እግዚአብሔር የሚገባውን ስፍራና ቦታ እየጠበቀ ሰው። አንዳንዴ በሙሉ ጊዜያቸው ለድሜ ዘመናቸው ሁሉ ካህናት ሆኖ ከተመረጡት እንኳን ሰዎች በበለጠ ሁኔታ ለእግዚአብሔር ሲሰጥናል። እግዚአብሔርን መፍራት፣ እግዚአብሔርን ማንገስ፣ እግዚአብሔርን ማወደስ፣ የእግዚአብሔርን ስም ሁልጊዜ ማሰብ እጅግ በጣም አስፈላጊ ነው። ለምን? ለዳዊት መታመኛው ረድኤቱ ከፍታው በእግዚአብሔር ስም የሚገኝ እንደሆነ እንዳወቀ ሁሉ እኛም እንዲሁ ልናውቅ ይገባል። ከነገሰ በኋላም እንኳን ዳዊት በእግዚአብሔር ስም የሚያጌጥ በአምላኩ ስምና ኃይል የሚጓደድ እግዚአብሔርን ክብር ለማየት የሚናፍቅ በእግዚአብሔር ቤት መጣልን የሚመርጥ ሰው እንደሆነ እናያለን። እኛም እርሱን ማክበርና ማወደሱን ትተን ከበሮ መቾችም ሆኑ በሳኦል መንገድ ላይ አላደለም ይሄድን ልንጠመድ እንዳንችል መጠንቀቅ አለብን። ከበሮ መቾችንም መምሰል የለብንም፣ በሳኦልም መንገድም መሄድ የለብንም። የሕዝባችንን ጩኸት ሰምተው የራሩልን አሁን በስልጣን ላይ ያሉ መሪዎች አይደሉም። የሰውን ጸሎት የሚሰማ እግዚአብሔር ብቻ ነው። የሰውን ጩኸት የሚሰማ እግዚአብሔር ብቻ ነው። እግዚአብሔር መሪዎችን ሲሰጥ ለለመነው፣ ላለቀስነው፣ ለጮህነው ጩኸት መልስ እንዲያመጡ እንደ መልክተኛ እንደ እረኛ ይሾማቸዋል። እነርሱ የመሪር ሐዘንና በመረረ መከራ ድምፁን ወደ አምላኩ ያሰማው የሀገራችን ህብረተሰብ ሁሉ የህሊና ጩኸት ውጤት ናቸው። ጸሎታችንን የሰሙ የልመናችን መላሾች አይደሉም። እነርሱ እንደኛ ለምነው አዳሪ ናቸው። ለአምላክ የሚገባውን ክብር ለሰው እንዳንሰጥ መጠንቀቅ አለብን። ጸሎታችንን የመለሰውን አምላክ ትተንና ሰውን በማወደስና በማሞገስ በአምላካችን ዙፋን ስር የመሆንን ልማዳችንን መተው የለብንም። እኛ ይህንን ማድረጋችን ክብር አሳነሳችሁን የሚል መሪ ለውድቀቱ ምክንያት የሚሆነውን ቁልቁል ጉዞ ይጀምራል። እግዚአብሔር ክብሩን ለማንም አይሰጥም። ክብሩን የሚጋራ ፍጡር የለም። እጅግ በከበረው ሰማይ እግዚአብሔር ሲወደስ ፊታቸውን እየሸፈኑ የነሱ መልክና ክብር እንዳይታይ ሆኖ ነው ሱራፌል፣ ኪሩቤል፣ በሰማይ ያሉ መላእክት ሁሉ ሲያመልኩት ተደፍተው ዝቅ ብለው ጎንበስ ብለው ነው። ስለዚህ እኛ ይህንን መጠንቀቅ አለብን። የኔና የእናንተን ጸሎት የሰማው ማን ነው? ጸሎታችንን የመለሰውን አምላክ ትተን ሰውን በማወደስ በማሞገስ በአምላካችን ዙፋን ስር የመሆን ልማዳችንን መተው ትልቅ ስህተት ነው። እኛ ይህንን ማድረጋችን ክብር አሳነሳችሁን ሊሉን ማንም መብት የለውም። እግዚአብሔር ትልቅ ነው። ኢትዮጵያ ብዙ የመረቀዘ ያልሻረ ቁስል አላት። በውስጧም ሆነ በዙሪያ ብዙ ጠላቶች በቀላሉ ሊነሱባት ይችላል። እግዚአብሔርን በሚገባው ስፍራ ብናደርገው፣ ብንታመነው፣ በእርሱ ብንደገፍ፣ እርሱ የሀገራችንን ነፍስ በማደስ እንደጀመረልን የከረመውንና የቆየውን ችግራችንን እየቀረፈልን በጽድቅ መንገድ ሊመራን የሚችል ታማኝ አምላክ ይሆንልናል። ክብርና ውዳሴ ለስሙ ይሁን። እንኳን በፖለቲካ መድረክ ይቅርና መስቀል እየተሸከሙ ውድ ወገኖች አገልግሉኝ ያለውን የወንጌሉን አደራ የመስቀሉን ቃል ሊያገለግሉ ያሉ እንኳን በዚያ ስራ ተጠምደው በሃይማኖት በቅዱሱ ስራ እንኳን ስጋቸው በኃጢአት ይጠመዳል። ዝና፣ የራስን ጥቅምና ክብርን በመፈለግ ይስታሉ አገልጋዮች። ይሄ በአደባባይ የሚታይ ችግር ነው። ስለዚህ መሪዎች ድጋፋቸውን ከእግዚአብሔር እያገኙ ከመስመር እንዳይስቱ፣ ሕዝብም አምላኩን በማወደስ በማክበር ሚዛኑን ጠብቆ እንዲኖር ቤተ ክርስቲያን ስራ መስራት አለባት። ምዕመናን ልቦናቸውን ከአምላካቸው ጋር ማስተባበር አለባቸው። የሰላም አለቃ የተባለው ወንድ ልጅ የተሰጠን ኢየሱስ ክርስቶስ ጌታ ነው። እርሱን የሚያስንቅ የሰላም አለቃ ማንም ሊሆን አይችልም። እርሱ የሚሰጠው ሰላም ከሱ ካልመጣ የሰውን ነፍስ የሚያሳርፍ ሰላም ሰው ሊሰጠን አይችልም። የምድር ነገስታትም ሆኑ መሪዎች ይሞታሉ፣ የራሳቸውም ነፍስ ትታወካለች። ኢንሴኪሪቲ ይሰማቸዋል፣ ፍርሃት አላቸው። የነገ ህይወታቸው በእጃቸው አይደለም። እድሜ እንደ ገንዘብ በባንክ አይቀመጥም። ስለዚህ መሪዎች ተደጋፊዎች ናቸው፣ በእግዚአብሔር የሚደገፉ ናቸው። የእግዚአብሔር ጸጋ ያስፈልጋቸዋል፣ የእግዚአብሔር እርዳታ ያስፈልጋቸዋል። ስለዚህ እኛ መታመን ያለብን የምድር ነገስታት ሲለወጡ ማይለወጠውን እግዚአብሔርን፣ እነሱ ሲስቱ ማይሳሳተውን እግዚአብሔርን ነው የምንታመነው። እሱ አይለወጥም፣ አይሻርም። ዛሬ የፍቅርና የሰላምን ቋንቋን በመጠቀም ለህዝባችን እረፍት እንዲገኝ እግዚአብሔር የተጠቀመባቸውን መሪዎችን በጸጋ አዳሪ መሆናቸውን መርሳት የለብንም። በትህትና በእግዚአብሔርም በህዝቡም ፊት ቆመው እንዲህ ባለ መንገድ እግዚአብሔር ስለተጠቀመባቸው ክብር ምስጋና ለእርሱ ይሁን። እግዚአብሔር አሁንም እንዲደግፋቸው ይርዳቸው። ውድ አድማጮቻችን፣ በሀገራችን ብዙ የሚሰሩ ስራዎች አሉ። በህዝብ መካከል ያለ ቁርሾ፣ የተፈጠሩ ገደሎች፣ ወደፊት ሊሰሩ የሚገቡ የሚገነቡ በጣም በርካታ ስራዎች አሉ። ህዝባችን በብዙ ቁስቁልናና ድህነት ውስጥ ነው ያለው። ሀገራችን ልትለማ ይገባታል። በህዝብና በህዝብ መካከል፣ በጎሳና ጎሳ መካከል ቀድሞ በነበሩ መሪዎችና የተፈጠሩ የአስተዳደር ችግሮች ሁሉ ገና ብዙ ስራ የሚጠይቅ ባህሪ አላቸው። እነዚህን ነገሮች እኛ ክርስቲያኖች ዜና እያዳመጥን አይደለም መስመርና አቅጣጫ ይዘው በትክክል የሚሄዱት። እግዚአብሔርን ስንለምን ነው፣ ለመሪዎች ጥበብ እንዲሰጣቸው እግዚአብሔርን ስንማጠን ነው፣ እግዚአብሔርን ስንለምን ነው፣ መሪዎችን አስተዋይ ሲያደርጋቸው መልካም መካሪዎች ሲሰጣቸው ተናግረው በሚረቱ መልካም መርካሪዎች ሲታጀቡ መልካም ነገር ይሆናል። ነገራችን ሁሉ እልህ በተሞላ ፈንጠዝያ፣ ጩኸት እና ፉከራ ግን ሲሆን በደርግ ዘመን ከተማርነው ትምህርት እንደገና ከልሰን እየተማርን እንዳለ ነው የሚመስለው። ስለዚህ እግዚአብሔር በምድራችን ላይ ያደረገልንን መልካም ነገር የተማረው በትምህርቱ እንደ ሙያው ያለው ነጋዴው፣ ጥበበኛው በጥበቡ፣ ሁሉም በችሎታው ተሰልፎ የአገሪቱ አገልጋይ አሁን የመጣውን ለውጥ ወደ በጎ ነገር የሚመራ በጎና ገንቢ መስተዋጽኦ ለማድረግ መረባረብ አለበት ብዬ ነው የማምነው። እኛ ክርስቲያኖች የሆነን እግዚአብሔርን የምንፈራ የምንወድ እግዚአብሔርን ልንማጠን ይገባናል። በምድራችን ላይ ሰላም የሚሆንልን ተረጋግተን የምንኖረው እንደ ደሴት የራሳችንን የግልና የቤተሰብ ህይወት ከሌሎቹ ለይተን ብቻችንን ለእኔ ብቻ እግዚአብሔር ይህን ያርግልኝ ማለት አንችልም። በጎረቤት ሀገሮቻችን፣ በህዝባችን መካከል፣ በዙሪያችን እግዚአብሔር ሰላምን እንዲያመጣ እግዚአብሔርን መለመን አለብን። ለምን? የሰላም አለቃ የሆነው ኢየሱስ የሰላም አለቃ ነው። እርሱ የዘላለም ሊቀ ካህን ሆኖ በአባቱ ቀኝ በተቀመጠበት ቦታ ሁሉ ለሰው ልጆች ሁሉ ጠበቃ ሊሆን እንደሚችል መጽሐፍ ቅዱስ ያስተምራል። ኃጢአት ብንሰራ፣ ብንደክም፣ መሪዎች ቢስቱ፣ ቢሳሳቱ፣ ባያስተውሉ፣ በምድራችን ላይ መሪዎች ሀንድል ሊያረጉት ሊይዙት የማይችሉት ቀውስና ችግር ቢፈጠር ጌታችን የሰላሙ አለቃ ከመሪዎች በላይ ስልጣን ያለው ሁሉን ቻል የሆነው ጌታ በሰማይ አለልን። እሱ ባለበት ሰማይ፣ እሱ በአባቱ ቀኝ ባለበት ቦታ እኛ ጸጋ እናገኛለን፣ ምህረት እናገኛለን። ለምድራችን ለህዝባችን ልንለምን እንችላለን። እግዚአብሔር የተመሰገነ ይሁን። ስለዚህ እኔና እናንተ ውድ ወገኖቼ ድርሻችንን ስንወጣ ይህንን ነገር መመልከት አለብን። ይህንን ልብ ባንል እንኳን ከወንድና ከሴት ፈቃድ የተወለደ ሰው ይቅርና ከድንግል የተወለደው ጌታ እንኳን መጽሐፍ ቅዱስ እንደሚያስተምረን የእኛን ስጋ ገንዘብ ባደረገበት ጊዜ ድካማችንን ተጋርቷል። ከዚህ የተነሳ ወንጌል እንደሚያስተምረን ተፈትኗል፣ ተርቧል፣ ተጠምቷል፣ በታላቅ ስቃይ ተሰቃይቶ ሞቷል። ሞቶ ከተነሳ በኋላ ግን በማይሞት ህይወት ኃይል የጌቶች ጌታ የነገስታት ንጉስ በመሆን ለዘላለም ይኖራል። የሰላም አለቃችን ይሄ ጌታ ነው። እርሱ ዛሬ ቤተ ክርስቲያን ራስ ሆኖ ይኖራል። እርሱ ነው እረኛችን። ነፍሳችን ሁልጊዜም በግልና በሀገር ደረጃ የሚመልስልን እሱ ብቻ ነው። ዛሬ በምድራችን እየሆነ ያለው በመልካምና በአማረ ሁኔታ እንዲቀጥል ነፍሳችንን ያደሰውና የመለሰው አምላክ ስለ ስሙ ሲል በጽድቅ መንገድ እንዲመራን ወንድ ልጅ ተሰጥቶናል የተባለውን ጌታ በጌትነቱ እናክብረው። በዋለልን ውለታ እናመስግነው። እሱ ላይ ይሁን እምነታችን፣ እረፍታችን እሱ ላይ ይሁን፣ አይኖቻችን እሱ ላይ ይረፉ። ለእርሱ የሚገባውን ክብር ለእርሱ ብቻ እንስጥ። አይሁዳውያኖች በታሪካቸው ብዙ ኪሳራ ደጋግሞ የደረሰባቸው በዚህ ነው። መሪዎቻቸው ሲፋንኑ ባገኙት ክብር ባገኙት ዝና ብዙ ወጥመድና ችግር ውስጥ ገብቷል። ንጉሥ ሰለሞን እግዚአብሔር ከየት እንዳነሳው ያውቃል። የንጉሥ ዳዊት ልጅ ነው። ንጉሥ ዳዊት አባቱ እግዚአብሔርን የሚወድ ሰው ነበር። ነገር ግን ሰለሞን እግዚአብሔር ከታናሽነቱ ጀምሮ ለንጉሥነት ያጨው ሰው እግዚአብሔር በሾመው ጊዜ በፍጹም ትህትና ሕዝብን የማስተዳደርበት ጥበብ ስጠኝ ብሎ የለመነ ትልቅ ሰው ነው። ነገር ግን እግዚአብሔር የሰጠውን ጥበብና እግዚአብሔር የለመነውን ጸሎት የሰማለት ያ ሰው ግን ባዕድ አምልኮ በማምለክ ከእግዚአብሔር የሳተ ወደ እግዚአብሔር ቤተ መቅደስ የሚያስገባውን የምስራቁን በር ትቶ ጀርባውን ለቤተ መቅደሱ ሰጥቶ ወደ ምስራቅ ፊቱን አዙሮ ለጣዖት ለባዕድ አምልኮ የሚሆን ቤተ መቅደስ እስኪያሰራ ደርሷል። ሰው ሊወድቅ ሊሳሳት ይችላል። እግዚአብሔርን መፍራት፣ የምልጃ ጸሎት ማድረግ፣ እግዚአብሔርን መማጠን ባለበት ቦታ ግን መሪዎች ልጓም ይኖራቸዋል። የህዝብ ህሊና ለመሪዎች አቅም ይሆናል። በጤናማ መንገድ ለመመላለስ ይረዳቸዋል። የህዝብ ህሊና እግዚአብሔርን በመፍራት የታጀበ የተደገፈ ሲሆን ለመሪዎች እጅግ በጣም ይጠቅማቸዋል። ኃላፊነት ላይ ያሉትን መስመር ያስገባቸዋል። ሰማነውን ሁሉ ለደህንነት ያርግልን በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።